ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
የኦሮሞ ነጻነት ግንባር ትጥቁና ሰላማዊ ትግል
ሁለት የታጠቁ ኃይሎች አንድ ሉዓላዊ ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ እቆምላቸዋለሁ ለሚላቸው እሴቶችም ህዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም የአይነቱ አካሄድ።
ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የህግ መምህር የሰጡንን ትንታኔ ይዘናል።
ኤርትራና የተከፈተው ድንበር
ወሰኑ እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው 50-30 እንዲል። አሁን ግን 700% ነው ያለው። 7 እጅ ነው የሚለው የዛሬ ሪፖርት አይሰንዱን። ይሄ በጣም ያስደነግጥ ነው ማለት ሀገሪቷ ብቻዋ ልትቀር ነው ወይ ብዬ ነጻኩት። እንዲያውም ኤምቲንግ ኦፍ ኤሪትሪያ ማለት ነው። አንድ ሀገር ያለ ህዝቧ ታዲያ ምን ሀገር ይሆን? ስለዚህ አላፊነቱ ደግሞ ትከሻው የሚወድቀው ማን ላይ ነው? መሪዎች ላይ ነው።
ፕሮፌሰር ብሩክ ኃይሉ የፖለቲካ ሳይንስ ምሁር ናቸው። ይዘናቸዋል።
እሁድ ጥቅምት 4/2011 ዓ.ም።
ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አመሻችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሞ ኩራዝ ቁጥር 3 ስኳር ፋብሪካን በዛሬው ዕለት መርቀው መክፈታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በሥነ ሥርዓቱ ላይ የኤርትራው ፕሬዝደንት አቶ ኢሳያስ አፈወርቂና የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋብሪካውን መርቀው በከፈቱበት ወቅት ኢትዮጵያ ታላላቅ የመሠረተ ልማቶችን የመፈጸም አቅምና ቁርጠኝነት አላት ብለዋል። በሌላ በኩል ደግሞ ትልቅ ስላሰብን ትላልቅ ሥራዎችን ብቻችንን አንሰራም ያሉት ጠቅላይ ሚኒስትር አብይ አህመድ ከኤርትራ ጋር የወጠነውን የሰላም ለውጥ ተከትሎ የጋራ በሆኑ የልማት ተፋሰሶች ላይ ከኤርትራውያን ወንድም ሕዝቦች ጋር አብሮ የማደግ ዕቅድን በመወጠን የኤርትራው ፕሬዝደንት ኢሳያስ አፈወርቂ ዛሬ በተመረቀው የኦሞ ኩራዝ ቁጥር 3 የስኳር ፋብሪካ ሥነ ሥርዓት ላይ እንዲገኙ መጋበዛቸውን ገልጸዋል። የኦሞ ወንዝን በሚያዋስኑ በካፋና ቤንች ማጂ ዞኖች የሚገኘው የኦሞ ኩራዝ ቁጥር 3 በኦሞ ኩራዝ ስኳር ልማት ፕሮጀክት ስር ከሚገነቡት 4 የስኳር ፋብሪካዎች አንዱ ነው። በሶማሊያ ከተማ በባይዶ አትላንት የደረሱ 2 ፍንዳታዎች ለ15 ሰዎች ሕይወት መጥፋትና ለሌሎች ከ30 በላይ መጎዳት ምክንያት ሆነዋል። የደቡብ ምዕራብ ግዛት የማስታወቂያ ሚኒስትር ኡጋስ ሐሰን አብዲ እንዳስረዱት ጥቃቶቹ የተፈጸሙት በሁለት ፈንጂ የታጠቁ አጥፍቶ ጠፊዎች ነው። ለጥቃቶቹ በኢትዮጵያ የታገዙ የመንግሥት ኃይሎች እስኪያባረሩት ባይዶዋን እንደ አውሮፓውያን ዘመን አቆጣጠር ከ2009 እስከ 2012 ተቆጣጥሮ የቆየው ከአልቃይዳ ጋር ግንኙነት ያለው ነውጠኛው የአልሻባብ ቡድን ኃላፊነት ወስዷል። እነዚህ 2 የአጥፍቶ ጠፊ ጥቃቶች የደረሱት ደግሞ ሶማሊያ በመጪው ወር በአካባቢው ለማካሄድ ያቀደችው ፕሬዝደንታዊ ምርጫ በተቃረበበት ወቅት ነው። በዚህ ምርጫ የቀድሞው የአልሻባብ ቁጥር 2 መሪ በእጩነት ቢቀርቡም መንግሥት እንዳይወዳደር አግዳለሁ ሲል ማስጠንቀቁ ይታወሳል። ይህ በእንዲህ እንዳለ በብዙ መቶች የተቆጠሩ ሐዘንተኞችና የሶማሊያ መንግሥት ባለሥልጣናት ባለፈው ዓመት በዛሬዋ ዕለት በአሸባሪዎች ጥቃት የተገደሉትን 587 ሰዎች አስበው ውለዋል። ጥቃቱ የደረሰበትን K5 የተባለ መስቀለኛ መንገድ መጠሪያውን ሰለባዎቹ በተገደሉበት በዛሬው ቀን ጥቅምት 4 ጎዳና ሲሉ ለውጠዋል። የሞቃዲሾ ከተማ ከንቲባ አብዱራህማን ዑመር ኦስማን በወቅቱ ሲናገሩ በዛሬው ዕለት የሕዝቡ መሰባሰብ የሚያሳየው ሶማሌዎች ምን ያህል አሸባሪነትን እንደ ጠሉ ነው ብለዋል። ፕሬዚደንት ዶናልድ ትራምፕ በሳውዲው ጋዜጠኛ በጃማል ካሾጊ መጥፋት ምክንያት በሳውዲ አረቢያ ላይ ማዕቀብ ከጣሉ ሪያድ የራሷን ጠንካራ የኢኮኖሚ እርምጃ በመውሰድ እንደምትበቀል አስጠነቀቀች። ሚስተር ትራምፕ ከሲቢኤስ ቴሌቪዥን ጋር ባካሄዱት ቃለ ምልልስ ቱርክ እንደምታምነው ካሾጊ ከ2 ሳምንት በፊት ኢስታንቡል ሳውዲ አረቢያ ቆንስላ ጽፈት ቤት ውስጥ በሳውዲ ሰላዮች መገደሉን ዩናይትድ ስቴትስም ካረጋገጠች ሪያድ ጠንካራ ቅጣት ይደርስባታል ብለዋል። የሳውዲ ባለሥልጣናት ግን ክሱ መሠረተ ቢስ ነው ሲሉ ውድቅ ያደርጋሉ። ካሾጊ ጉዳዩን ጨርሶ ከዲፕሎማሲያዊ የሚችሉ ሕንፃ መውጣቱን የሚያሳይ ማረጋገጫ ግን አላቀረበችም። በመጨረሻም ስፖርት። ወደ ኬንያ ናይሮቢ በማምራት ከኬንያው ብሔራዊ አቻው ጋር የመልስ ጨዋታውን ያደረገው የኢትዮጵያ ብሔራዊ እግር ኳስ ቡድን 3-0 በሆነ ሰፊ ልዩነት ተሸንፏል። ኢትዮጵያና ኬንያ ባሳለፍነው ሳምንት በባህር ዳር ዓለም አቀፍ ስቴዲየም ተገናኝተው ባዶ ለባዶ መለያየታቸው የሚታወስ ነው። የኢትዮጵያ ብሔራዊ እግር ኳስ ቡድን በምድብ 6 ከጋና፣ ከኬንያና ከሲየራ ሊዮን ብሔራዊ ቡድኖች ጋር የተደለደለ ሲሆን ከዚህ ቀደም ባደረጋቸው 2 ጨዋታዎች አክራ ላይ በጋና አቻው ሲሸነፍ፣ ሐዋሳ ስቴዲየም ላይ ደግሞ ሲየራ ሊዮንን አሸንፏል። አድማጮች፣ በዛሬው ዕለት ሌሎች የዋንጫ ማጣሪያ ግጥሚያዎችም በተለያዩ የአፍሪካ ከተሞች ተካሂደዋል። በነገው የስፖርት ፕሮግራማችን ዝርዝሩን እናቀርባለን። ለሰዓቱ ያሉን ዜናዎች እነዚሁ ናቸው። ወደ መደበኛ የእሁድ ምሽት ቅንብር እናልፋለን። መልካም ምሽት።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትዝ በ25 ሜትር ባንድ በ11720 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 4 2011 ዓመተ ምህረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
የኦሮሞ ነጻነት ግንባር ትጥቁና ሰላማዊ ትግል
በአንድ አገር ውስጥ ሊታጠቅና ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው ብለዋል በለንደን ኬን ዩኒቨርሲቲ የሕግ መምህር ዶክተር አወል አሎ። ዶክተር አወል በማከል የኦሮሞ ነጻነት ግንባር ኦነግ በሰላማዊ መንገድ ትግል ለማድረግ መርጦ ወደ አገር ውስጥ ከገባ በኋላ በሕገ መንግስትና በሕግ በግልጽ እንደተቀመጠው ታጣቂዎች ሊኖሩት አይገባም ብለዋል። ድርጅቱ ከዚህ ቀደም ከነበረው ልምድና ከሰራዊቱ ጋር በተያያዘ የሚያነሳቸው ጥያቄዎች የፖለቲካ ጥያቄዎች ናቸው ያሉት ዶክተር አወል አሎ እንዲህ ያሉት ጥያቄዎችን ያለ ትጥቅና በተብራራ መልኩ ማቅረብ ይጠበቅባቸዋል ብለዋል። ይህ ጉዳይ ለሀገሪቱ ተጨማሪ ግጭት ፈጣሪ እንዳይሆንም መንግስትም የኦሮሞ ነጻነት ግንባርም መፍትሄውን በአስቸኳይ ሊያበጁለት ይገባል ብለዋል። ዶክተር አወል አሎን ሲዮን ግርማነች አነጋገረቻቸው።
በጣም አመሰግናለሁኝ ዶክተር አወል አሎ በለንደን ኬል ዩኒቨርሲቲ የህግ መምህር ኖት። ከዛ በተጨማሪም ደግሞ በኢትዮጵያ ጉዳይ ላይ በቅርበት ሆነው ይከታተላሉ፣ ትንታኔን ይሰጣሉ፣ ሐሳብና አስተያየቶችን ያካፍላሉ። እንግዲህ ወደ ደወልንበትና እርሶን ወደ ጋበዝንበት ጉዳይ ልግባ። ሰሞኑን በኢትዮጵያ አነጋጋሪ አወያይ ሆኖ የሰነበተው የኦሮሞ ነጻነት ግንባር ኦነግ ከኤርትራ ወደ ኢትዮጵያ የገቡት በአቶ ዳውድ ኢብሳ በሊቀመንበርነት የሚመሩት ሰራዊት የትጥቅ ጉዳይ ነው። እንግዲህ የኦሮሞ ነጻነት ግንባር ወደ ኢትዮጵያ በከፍተኛ አቀባበል በሰላማዊ ትግል ለማድረግ ስምምነት ላይ ተደርሶ ከገቡ በኋላ ሰሞኑን የተወሰኑ ጉዳዮች ወዘተ የተሰሙ ይገኛሉና በርሶ በኩል ይህንን ማብራሪያ እንዲሰጡን የጋበዙትና በአንድ አገር ላይ መሳሪያ የሚታጠቅ ሰራዊትን በተመለከተ ምንድነው መሆን የሚገባው በህግ?
አመሰግናለሁኝ። ሲሆን አንነገር ውስጥ ምንድነው የሚፈቀደው ምንድነው የሚከለከለው ለሚለው ነገር መነሻው ነጥብ ወይም መነሻው የህገ መንግስት ስርዓቱ ነው የሚሆነው። ህገ መንግስቱ የሚያስቀምጣቸው መርሆች አሉ። ማንኛውንም ፖለቲካዊ ማህበራዊም ሆነ ባህላዊ ጉዳዮችን ከህግ አንጻር የምንተነትነው ከህገ መንግስቱ አንጻር ነው። ስልጣን የሚሰጠው የሚከለክለው ኃይል የሚሰጠው የሚከለክለው ህገ መንግስቱ ስለሆነ ማለት ነው። ህገ መንግስቱ አንድ ሀገር ውስጥ አንድ መንግስት እንደሚኖር ነው የሚያስቀምጠው። በአንድ ሀገር ውስጥ ኃይልን የመጠቀም መብት፣ ህግን የማውጣት፣ ህግን ተግባራዊ የማድረግ፣ ህግን ተላልፎ የሚገኙ አካላት ላይ ግለሰቦችንም ጨምሮ ኃይልን የመጠቀም መብት የሚሰጠው ለመንግስት ብቻ ነው። ስለዚህ ከኃይል ጋር የሚያያዙ ትጥቅን ጨምሮ ማለት ነው በአንድ ሀገር ውስጥ ሊኖረው የሚገባው ሊታጠቅ ትጥቅ ላይ ሊያዝ የሚችለው መንግስት ብቻ ነው። እንደ መንግስት በህገ መንግስቱ የተቋቋሙ አካላቶች ህገ መንግስቱ እንግዲህ የተለያዩ አካላቶች በመንግስት ፍሬምወርክ ውስጥ ትጥቅ እንዲኖራቸው ይፈቅዳል። ከመከላከያ ሰራዊት እስከ ፖሊስ እስከ ሚሊሻ ማለት ነው። እነዚህ በህግ ማዕቀፍ ውስጥ የመንግስት አካላት ተብለው ኃይልን መጠቀም እንዲችሉ ህገ መንግስቱ ስልጣን የሚሰጣቸው ተቋማቶች ናቸው። ከዚህ ውጪ በህገ መንግስቱ አሰራር በቡድን የተደራጀ ወይም በፖለቲካ ፓርቲ ደረጃ የተደራጀ በተለይም ሰላማዊ በሆነ ህገ መንግስታዊ በሆነ የፖለቲካ ሂደት ውስጥ እሳተፋለሁ የሚል ተቋም ጠመንጃ ታጥቆ ሊሳተፍ የሚችልበት አግባብ የለም። ሲምፕሊ የአይነት ሎጂክ ሊሰራ አይችልም ማለት ነው በህገ መንግስቱ ፍሬምወርክ ውስጥ።
እስቲ ዶክተር አወላሎ እዚህ ጋር ከሁለት ሳምንት በፊት ይሄ ጉዳይ አጨቃጨቂና አከራካሪ ከመሆኑ በፊት ከሁለት ሳምንት በፊት በቤንሻንጉል ጉሙዝ ክልል ከፍተኛ ጥቃትና ግጭት ከመቀስቀሱ አስቀድሞ ለዚህ ግጭት መነሻ ኦነግ ወይም የታጠቁ የኦነግን ባንዲራ ይዘው የታጠቁ አካላት የካማሼ ዞንን አመራሮች መግደላቸው ነው ብሎ የቤንሻንጉል ጉሙዝ ክልል ለኛ ሲሰጠን ይሄንን ሲናገር ይሄንን ለማረጋገጥ ወደ የኦሮሞ ነጻነት ግንባር ቃል አቀባይና የስራ አስፈጻሚ አባል አቶ ቶሌራ አዳባ ጋር ደውዬ ነበርና እሳቸው ምንድነው ያሉት በወቅቱ ዝርፊያ መኖሩን ግድያ መኖሩን አምነው ነገር ግን የኦሮሞ ነጻነት ግንባር ሰራዊት ይሄንን አያደርግም ብለው ነበርና በዛ ወቅት አሁን ሰራዊት አላችሁ ወይ ብዬ ጠይቄያቸው ተከታዩን ምላሽ ሰጥተውን ነበርና እስቲ እሱን እንስማና እሱ ላይ ያሉትን አስተያየት ይነግሩኛል።
የኦሮሞ ነጻነት ግንባር በሰላም መንገድ ትግሉ ለካሄድ ወደ አገር ቤት መግባቱ ይታወቃል። ከነበሩት ኃይሎች ውስጥ እንግዲህ ወደ በኤርትራ በኩል ያለው ሰራዊት ወደ አገር ቤት ገብቷል። ሌላው ደግሞ በተለያዩ አገሪቷ ክፍሎች በኦሮሚያ ክልል ውስጥ የሚገኙ ሰራዊቶች ደግሞ ከመንግስት ጋር አጠቃላይ ስምምነት ላይ በመድረስ ወደ የሚፈልግበት ቦታ እንዲሰባሰቡ በስራ ላይ የምንገኘው እና በአሁኑ ወቅት በምዕራብም በደቡብም በምስራቅና በማዕከላዊ ኦሮሚያ በተለያዩ ቦታዎች የሚንቀሳቀሱ ያሉ የታጠቁ የኦሮሞ ነጻነት ሰራዊት አባላት አሉ።
እንግዲህ እንደሰሙት ያሰባሰብን ነው ይላሉ አቶ ቶሌራ፣ መኖራቸውን ደግሞ ያረጋግጣሉ። እና እነዚህ ሰራዊቶች ምንድነው ሊደረጉ የሚገባው?
እንግዲህ አሁን እሳቸው የተናገሩትን እንደ መነሻ መንወስድ ከሆነ ፋክቱ ምንድነው የሚለውን ነገር አናገም ግን እሳቸው የሚሉትን ነገር ትርታሪ ውስጥ እናስቀባበት ምክንያት አይኖርም አሁን ካሉት ነገር ሊመረዳው የታጠቁ ኃይሎች እንደሳቸው በተከሳቸው አካባቢዎች እንዳሉ ከመንግስትም ጋር ያደረጉ ያሉት ንግግር እንዳለና አስፈላጊ ወደ ሆነው ወደ ተሰጋጀላቸው ቦታ እንደሚሄዱና ከዛ በኋላ ወደ ሌሎች ኃይሎች ኢንተግሬት እንደሚደረጉ ነው እነሱ እሳቸውም ከሚሉት ከዛ በኋላ ቅርብ ጊዜ ሲሉ ከነበረውም ነገር መረዳት የሚቻለው እንደሚታወቀው እንግዲህ የተለያዩ አካላት ይሄንን መንግስት በተለያየ አይነት መልኩ ሲታገሉ ቆይተዋል ምናልባት ታጥቀው የነበሩ ኃይሎች ካሉ የሆነግም የሌሎችም ኃይሎች ይሄ የሽግግር ጊዜ እንደመሆኑ መጠን አንድ መንግስት እና አንድ የታጠቀ ኃይል ብቻ ስለሚያስፈልግ በአንድ ሀገር ውስጥ ማለት ነው እነዚህ አሁን ስርዓቱ በፈቀደው ወይም ደግሞ ሁኔታው በሚፈቅደው በተወሰነ ደረጃ ዲሞክራቲክ የሆነ ሁሉም የራሱን ሀሳብ መግለጽ የሚችልበት በሀሳብ ተደራጅቶ ለቆመለት አላማ ሊፋለም ወደሚችልበት መስመር መግባት እንቻል ከመንግስት ጋር ስምምነት አድርጎ እነዚህን ኃይሎች ወይ ወደ አገሪቱ መከላከያ ሰራዊት መቀላቀል ሊሆን ይችላል አካባቢው ካሉ የፖሊስ ኃይሎች ጋር ሊሰሩ ማድረግ ሊሆን ይችላል አሰልጥኖ ወደ ስራ ማስገባት ሊሆን ይችላል ስለዚህ ይሄ መላ ሊበጅለት ይገባል ማለት ነው ከዚህ በፊት የተለያዩ ኃይሎች እንዳሉ ይታወቃል እነዚህ ኃይሎች ግን አሁን ህገ መንግስታዊ ስርዓቱ ሊከበር ወደሚችልበት አቅጣጫ እና መስመር መሄድ የሚኖርብን ከሆነ መፍትሄ ሊበጅላቸው ይገባል ትጥቅ ሳይፈቱ ከአንድ መንግስት ውጪ የሆነ ሌላ የታጠቀ ኃይል የሚንቀሳቀስበት ሁኔታ የሚኖር ከሆነ ወደ ዲሞክራሲው መሄድ አንችልም ህዝቡ ሲታገልለት የነበረው የህግ የበላይነት ጥያቄ የልማት ጥያቄ የሰብአዊ መብት ጥያቄ ይሄም ሊከበር አይችልም ብዙ ችግሮች ሊፈጠሩ ይችላሉ ስለዚህ መሄድ የሚገባን ወደዛ ይመስለኛል አንዳንድ ጊዜ ህገ መንግስቱ ራሱ ትንሽ ሌጂትመሲ ችግር አለበት መንግስትንም ሌጂትመሲውን ያለመቀበል አይነት ጥያቄዎች ይነሳሉ እነዚህ ነገሮች በተወሰነ ደረጃ ምናልባት የሆነ አክሰፕታብል የሆነ ልንቀበላቸው የምንችልበት ሁኔታ ሊኖር ይችላል ወደ ኋላ ተመልሰን ሁሉ ነገር መፈተሽ ከሆነ ማለት ነው ከአካሄድ አንጻር አንድ መንግስት በላይ የሚኖርበትና ህገ መንግስቱንም ጥያቄ ውስጥ እያስገባን ነገሮች ወደፊት ልናራምድ የምንችልበት ሁኔታ የለም ህገ መንግስታዊ ስርዓቱ ቀስ በቀስ ህገ መንግስቱ በሚለው መልኩ መሻሻል ካልቻለ የመንግስት ሌጂትመሲ ቀስ ብሎ ሊጠናከር የማይችል ከሆነ ሁሉንም ነገር በአንድ ጊዜ ጥያቄ ውስጥ እያስገባን ወደፊት ልንሄድ የምንችልበት ሁኔታ የለም። ስለዚህ መስመሩ ሊሆን የሚገባው ህገ መንግስቱ የሚያስቀምጣቸው መስመሮች ብቻ ናቸው ብዬ ነው የማስበው።
ዶክተር አወል አሁን የሰማነው የአቶ ቶሌራን አስተያየት ነበር እንደተቀመጠው እርሶም እንዳሉት ያሳሰብን ነው ከመንግስት ጋር እየሰራን ነው የሚለው ሐሳብ ነበር የተቀመጠው ቆየት ብሎ አንድ ሳምንት ካለፈ በኋላ በዋልታ ሊቀመንበሩ ያቶ ዳውድ ኢብሳ ቃለ ምልልስ ሲተላለፍ ደግሞ ማን ነው ፈቺ ማን ነው አስፈቺ የሚል ነገር መጣና እሱን ተከትሎኛም አቶ ዳውድ ኢብሳን አነጋግረናቸዋል እንግዲህ ማን ነው ፈቺ ማን ነው አስፈቺ በሚለው ሐሳብ ላይ ቆመ ከዛ በኋላ ደግሞ የመንግስት ኮሙኒኬሽን ጉዳይ ጽፈት ቤት ሚኒስተር ዴታ የሆኑት አቶ ካሳሁን ጎፌ ደግሞ ለጋዜጠኞች መግለጫ ሰጡ በዛ መግለጫቸው ደግሞ ኦነግ ትጥቁን መፍታት አለበት አሉ እስቲ እሳቸውን ሐሳብ ላሰማዎትና ቀጣዩን በተመለከተ ይሄንን የትጥቅ ማስፈታቱ ሂደት ምን መሆን አለበት የሚለው ላይ አስተያየት ይሰጡኛል
ያቀረበው ጥሪ ከመጀመሪያውም ጀምሮ ሰላማዊ የፖለቲካ ውድድር ፉክክር ሜዳ ላይ እንዲገቡ የቀረበ ጥሪ እንጂ ትጥቅ ይዞ ሰላማዊ ትግል የሚባል ነገር ሊኖር አይችልም በአንድ ሉዓላዊ ሀገር ውስጥ ትጥቅ ይዞ ሀገር መምራት የሚችለው መንግስትና መንግስት ብቻ ነው ኢህአዴግም ጭምር ትጥቅ የለውም ኢህአዴግ መንግስት ለመሰረተ የሚመራው መንግስት ላለው እንጂ ትጥቅ ይዞ የሚንቀሳቀስ የፖለቲካ ድርጅት ለሐሳብ ልዩነት ለሐሳብ ፉክክር ቦታ ያልሰጠ በመሆኑም ጭምር ነው አንደኛው ለተመረመረት ያለሚያስፈልገው ከመንግስት ጋር ዝግ ስምምነት ላይ ያልተደረሰ ነው የሚለው ነገር ያ ባይሆን ኖሮ በቦሌ አለማቀፍ አውሮፕላን ማረፊያ ሲገቡ እነሱም ትጥቅ ይዞ አልገቡም ሁለተኛ ጦራቸው በዛላምበሳ በኩል ሲገባ ትጥቅ ይዞ አልገባም ስለዚህ የጦር ጉዳይ መፍታት አልፈታም ፈታለው የሚል ጉዳይ ይሄ ዳይሬክትሊ ከህግ የበላይነት ጉዳይ ጋር የሚያያዝ እንጂ ለድርድር የሚቀርብ የፖለቲካ ተፎካካሪ ፓርቲዎችም የሚደራደሩበትም ጉዳይ ያልሆነ ቀይ መስመር መሆኑ መታወቅ መቻል አለበት የሚል መንግስት ነው አቋም አለ እዚህ ጉዳይ ላይ ማለት ነው።
እሺ ዶክተር አወላሉ እንግዲህ እንዴት ነው መፈታት ያለበት ይሄ ጉዳይ ይላሉ?
ከህግ የበላይነትና ከህገ መንግስታዊነት አንጻር የምናየው ከሆነ እሳቸው ያሉት አባባል አግባብነት ያለው ነው ይመስለኝ እኔ። ሁላችንም እንደምናውቀው አሁን ያለው ፍርሃት የተቃዋሚ ፓርቲዎችን ወደ አገረንጌው ሲያገዝ የህገ መንግስቱን ምህዳር እናስፋ፣ ዲሞክራሲያዊ ምህዳሩን እናስፋው፣ ሁላችንም ህገ መንግስቱን አክብረን የህግ በላይነትን ተቀብለን ሰላማዊ የሆነ ኮንስቲቱሽናል የሆነ ፖለቲካ ላይ መሳተፍ እንችላለን ይበቃናል የሚል አመለካከትን ግንዛቤ ያደረገ ነበር። እዛ ሁኔታ ተጋብዞ ለሀገር ቤት የሚገባ ኃይል ትጥቅን ይገባለው ትጥቅን ይሳተፋል የሚል ከሆነ ያስተት ነው። ከዛ መረጋል ይሄድ የሚችል አይደለም። ምናልባት ማነው አስፈጪ ማነው ፈጪ የሚለው ግራ የሚያጋባ ማለት እንችላለን። ማነው ፈጪ ማነው አስፈጪ የሚለው እንግዲህ መንግስት የመንግስትን የበላይነት የሚመቀበል ከሆነ መንግስትና ስርዓቱ ብቻ ነው ትጥቅን መጣበቅ የሚችለው። ከዛ መንግስት ፍላጎት ውጪ ከህገ መንግስታዊ ስርዓቱ ውጪ ስርዓቱ የሚንቀሳቀስ ካለ መንግስት ያንን ኃይል የማስፈጸም ይታለበት ያ ህገ መንግስታዊ ግዴታው ነው። ምናልባት ምን ለማለት ተፈልገው እንደሆነ በደንብ ባይገባኝም ትንሽ ግልጽ በሆነ መልኩ አይ ትልቅ አንፈታን የሚል ቋንቋ የለም አትሊስት እዛ ጋር። ምናልባት ሴንሲቲቭ ነው ይሄ ጉዳይ የሚልም ነገር አንስተው ነበረ። ይሄ ሴንሲቲቭ ነው የሚለው ቋንቋ እኔ እስከሚገባኝ ድረስ ምናልባት ከ1991-92 አካባቢ ኦነግ
ሴንሲቲቭ ማለት
አዎ በተወሰነ ደረጃ ታሪክ አጋጣሚ ከዚህ ፊት የተፈጠሩ ነገሮች አሉ ኦሮሞ ህዝብ አካባቢ እንደስተት የሚታዩ ያም የኦነግ ጦሩን ተስቃስቶ 1992 አካባቢ ወደ እንትን ማስገባት ነበረ ወደ ካምፕ የማስገባት ያ እንደ ትልቅ ስህተት ነው የሚታየው አብዛኛው የኦነግ ደጋፊና የኦሮሞ ህዝብ ውስጥ ያ ስህተት መፈጸም የለበትም ከሚል አይነት አመለካከት በተለይም ደግሞ አሁን ያለው የኢትዮጵያ ወታደር የምንለው የኢትዮጵያን ህዝብ የሚወክል ወታደር አይደለም የኢህአዴግ ወታደር ነው የሚል አመለካከትም አለ። ከዛ በኋላ የሰጡት ለቪኦኤ የሰጡት ኢንተርቪው ውስጥ ያንን ነገር አንስተዋል። አይ ቲንክ እነዚህ ነገሮች በተወሰነ ደረጃ ሌጂቲሜት የሆኑ ኮንሰርኖች እንደሆኑ መቀበል ያስፈልጋል።
ተቀባይነት ያላቸው ስጋቶች ማለትዎት ነው?
ስጋቶቹ እንደ ስጋት እነዚህ ግን ፖለቲካዊ ጥያቄዎች ናቸው። ከመንግስት ጋር በመግባባት ቀስ ብሎ በህገ መንግስቱ ምህዳር ውስጥ የሚፈቱ እንጂ ኦነግ እንደ አንድ ኃይል ታጥቆ በመንቀሳቀስ እነዛን ጥያቄዎች የሚፈታበት ሁኔታ አይኖርም። ስለዚህ ምናልባት ያንን ነገር ሲናገሩ ያፎለምታ ከሆነ ሐሳባቸውን በደንብ የመግለጽ እድል ያላገኙ እንደሆነ አይ ቲንክ በዛ ደረጃ መረዳት አስፈልጊ ነው። ከዛ ውጪ ግን ሁለት የታጠቁ ኃይሎች አንድ ሏላዊ ሀገር ውስጥ ሊንቀሳቀሱ የሚችሉበት የፖለቲካም ሆነ የፍልስፍናም የህገ መንግስትም አካሄድ የለም። ይሄ ሊሰራ አይችልም። ኦነግ ቆምላቸዋለሁ ለሚላቸው ሴቶችም ህዝብ ውስጥ ሊፋለምላቸው ለነበሩት ጥያቄዎችም መፍትሄ ሊሰጥ የሚችል አይደለም። የአይነቱ አካሄድ
የጠቀሷቸው ነገሮች አሉ። እኔም ከያስኳቸው ድምጾች ውስጥ እኔ ነኝ ያነጋገርኳቸው በአሜሪካ ድምጽ በኩል አቶ ዳውድ ኢብሳን እነዚህን የአቶ ካሳሁን ጎፌ ሐሳቦች ይዤ ነበር ያነጋገርኳቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያፍ ወለምታ ሊሆን ይችላል አልፈታም ይላል ብዬ አላስብም ብለዋል። አቶ ካሳሁን ደግሞ መፍታት አለበት ሊኖር አይችልም ብለዋልና እነዚህን ሐሳቦች አንስቼ ጠይቂያቸው ነበር። እሳቸው እንዳሉት እርሶ እንደጠቀሱት የኢሃዲክ ሰራዊት ነው ያለው እዛው ውስጥ እጃቸው በደም የጨቀየሰ ወይ ስለሃሉ ጥያቄ እንዳላቸው ተናግረዋል። ይሄ ደግሞ ጥያቄ የፖለቲካ አይደለም ወይ የሚል አንስቼላቸው ነበር። እስቲ የተወሰነ የአቶ ዳውድ ኢብሳን ድምጽ ይዣለሁና እሱን ይስሙና አስተያየት ይሰጡናል።
የመጥት ከመፍታት አለመፍታት ጉዳይ አይደለም። አንዱ አስፈቂ አንዱ ፈቂ አይደለም። ሁሉም የኛ ነው ብለን ነው የተስማማነው። ይሄንን በመንግስት እንትን ውስጥ እንዴት ኢንተግሬትድ ሆኖ የመንግስት ሴኩሪቲ ኃይል አካል እንዴት እንደሚሆን የመንግስት ውስጥ ያለውም ቤትድ ሆኖ የህዝብ ስጋትና የኛ ስጋት ያለውን እነሱን ጉባባ አድርጎ እንዴት እንደሚያደርጉ ይሄንን ነው የተስማማነው።
ዶክተር አወል እስቲ በዚህ ላይ አስተያየት ከመስጠቶት በፊት በመጨረሻ ላይ ወደ አንስታው ጥያቄን እንምጣና ያጠቃልሉታል በርሶም አስተያየትና መንግስት ትጥቅ አስፈታለው በሚለው አቋሙ ከጸና የእናንተ እርምጃ ምን ይሆናል የሚል ጥያቄ ጠይቂያቸው ነበርና አቶ ዳውድ አጠር ያለ መልስ ነው የሰጡት ለሱ።
የኛው ሰኔ በሰላም መንገድ መሄድ ከነሱ ጋር ይሄንን በሰላም መጨረስ ነው። ከዚህ አልፎ መንግስት ጦርነት የሚከፍት ከሆነ እነሱን ጠይቅ የሄድ አይደለም።
እንግዲህ ይሄንን ያሉት እርሶ እንደ ህግ ባለሙያ መሀል ላይ እንዳለሰ ሆነው በመንግስትም በኦነግም በኩል ለዚህ ጉዳይ ልባት ለመስጠት ምንድን ነው ማድረግ የሚገባቸው?
አትንክ እኔ ሁለተኛውን ቃለ መጠይቃቸውን እንደሰማሁኝ ያደረብኝ ግንዛቤ ምንድን ነው የመጀመሪያው ሙሉ በሙሉ አይ ቲንክ ሀሳባቸውን ለመግለጽ እድል ያገኙ አይመስለኝ በመጀመሪያው ኢንተርቪያቸው ላይ ሁለተኛው ላይ እያሉ ያሉት ይህንን ጉዳይ እንደ ትጥቅ መፍታትና እንደ ትጥቅ ማስፈታት ከምናየው
ከዛ ሰፋ ያሉ ፖለቲካዊ ችግሮች አሉ። ኢህአዴግ ውስጥ ተለይም ቦታደር ውስጥ ያሉ ወንጀል የሰሩ እሳቸው አባባል ደረጃቸው ላይ ያለ ግለሰቦች አሉ። ጦሩም የኢትዮጵያ ህዝብን በሙሉ አይወክልም እና ይሄ ሊፈተሽ ይገባል ሊታይ ይገባል የሚል መንፈስ ያለው የፖለቲካ ጫና ማድረግ የሚፈልግ ይመስለኛል። ምክንያቱም ለምሳሌ መንግስት በዚህ አቋሙ ቢገፋ ጦር መፍታት አለባቸው የሚለው አቋሙ ቢገፋ ምንድነው የምታደርጉት የሚለው ነገር ላይ እኛ ያው በሰላማዊ መፍትሄ መንገድ ነው የምንታገለው የሚለው መልስ የሚያሳየኝ ችግሮች አሉና ለዚህ ችግሮች ላይ መንግስት እርምጃ መውሰድ መቻል አለበት ነው መቀየር መቻል አለባቸው። አጥንት ጫና የማሳደር ፍላጎት ያለው አካሄድ ነገር ግን ከአገላለጽ አንጻር ችግር ያለበት ሆኖ ነው ነው ያገኘሁት። ስቲል ግን አቋማቸው መሰረት መፍታት አለመፍታት ላይ የሆነ ግልጽ የሆነ አቋም የማይኖራቸው ከሆነ ለትንሽም ጊዜ መስታት የለብንም የሚል አቋም የሚኖር ከሆነ እኔ ያን ስህተት ነው ብዬ ነው የምወስደው። ነገር ግን የተስማሙት መጀመሪያ ወደ አገር ቤት ሲመለሱ እነዚህ ነገሮች አሁን የሚያነሳቸውን ችግሮች መንግስት እንፈትሻለን እናያለን የሚል ቃል ሰጥቷቸው ከሆነ አይ ቲንክ ይሄንን ማድረግ አግባብነት ነው። የፖለቲካ ስራ ነው፣ የፖለቲካ ጥያቄ ነው። ህጉን ባከበረ መልኩ፣ ህገ መንግስታዊነትን በጠበቀ መልኩ ይሄንን ማድረግ ይቻላል። ጫናውንም ማሳደር ይችላሉ። ስለዚህ አይ ቲንክ ወደፊት ምን ልንሄድበት የሚገባው አቅጣጫ የህገ መንግስቱን ፍላጎት የህገ መንግስቱን ድንጋጌ ባከበረ መልኩ ካልሆነ ሁላችንም ወዳልሆነ አቅጣጫ ልንሄድ እንችላለን። መንግስትም ተገፋፍቶ የሆኑ እርምጃዎች ውስጥ የሚገባ ከሆነ ኦነግም ደጋፊዎች አሉት፣ ያ አላስፈላጊ ወደሆነ አቅጣጫ ሊወሰድ ይችላል። አሁን እየተፈጠረ ያለውን ተወሰነ ደረጃ የመሰማማት የመደማመጥ ድል ሊያበላሸው ይችላል። ስለዚህ ሁሉም ኃላፊነት በተሞላበት መልኩ መንግስትም አይ ቲንክ ጥሩ ታግሷል፣ በዚህ ትግስት መቀጠል መቻል አለበት፣ ማግባባት መቻል አለበት። ኦነግ ችግሮች ናቸው ብሎ የሚያስቀምጣቸውን ነገሮች መስማትና በህገ መንግስቱ ማዕቀፍ ውስጥ ለመፍታት ጥረት ማድረግ መቻል አለበት። የኦነግ አመራሮችም አይ ቲንክ መግለጫም ሲሰጡ አስበውበት ለእንደዚህ አሁን ለተፈጠረው አይነት አለመግባባት በማይዳርግ መልኩ መስጠት ቢችሉ ጥሩ ነው። ህገ መንግስታዊ ስርዓቱንም ባከበረ መልኩ መንቀሳቀስ ቢችሉ ጥሩ ነው። ህገ መንግስቱ ሲከበር ከማንም በላይ የእነሱንም ጥቅም ያስከብራል፣ የሌሎች የፖለቲካ ተቋሞችንም ጥቅም ያስከብራል። እነሱ ህገ መንግስቱን ሳያከብሩ መንግስት ማክበር አለበት የሚባል ከሆነ ባላንስ አይኖረውም፣ ያ ነገር ችግር ሊፈጥር ይችላል። ስለዚህ ህገ መንግስቱ ችግር አለበት፣ ዲሞክራሲ ጦር አለ፣ የህግ የበላይነት ችግር አለ ኢትዮጵያ ውስጥ። ይህንን ማሻሻል የምንችለው ህግ የበላይነትንና ህገ መንግስቱን ጥያቄ ውስጥ በማስገባት ሳይሆን ህገ መንግስቱ በሚያስቀምጠው መልኩ እነዚህን ችግሮች በዛው ማዕቀፍ ውስጥ መፍታት ስንችል ነው።
ዶክተር አወላሎ እንዳሉት አገላለጽ ችግር፣ ሁኔታውን የማብራራት ችግር ሊሆን ይችላል። ስለዚህ ቀጥሎ ባብራሩት ሐሳባቸው ግልጽ ሆኗል ተብሏል። ነው ግን በቀጥታ ይሄንን ጥያቄ ሲያቀርቡ ከመንግስት ጋር ሲወያዩ በግልጽ መቀመጥ ያለበት ነዛ በተጠቀሱት ቦታዎች ያሉት ኦሮሞ ነጻነት ግንባር የታጠቁ ሰራዊት የተባሉት ትጥቃቸውን መፍታት አለባቸው አይለባቸውም?
ማንኛውም ሰው ከመንግስት አካላት ውጪ ትጥቅ ታጥቆ ኢትዮጵያ ውስጥ መንቀሳቀስ አለበት የሚል ሐሳብ የለኝም። የኦነግ ሰዎችም ይሄንን በደንብ አድርገው የሚረዱት ይመስለኛል። የተለያዩ ኃይሎች በፖለቲካ ፓርቲ ደረጃ ታጥቆ የሚንቀሳቀሱ ከሆነ ሌላውም መንቀሳቀስ አለብኝ የሚል ድምዳሜ ላይ ይደርሳል። የተለያዩ የታጠቁ ኃይሎች ሀገሪቷ ውስጥ የሚኖሩ ከሆነ እነዚህ ኃይሎች የፖለቲካ አመለካከታቸው ፍላጎታቸው አንድ አይደለም፣ በተለያየ አካባቢ ሊጋጩ ይችላሉ። እዚህ መካከል ደግሞ ትርፍ የሚፈልግ ብዙ የፖለቲካ ነጋዴ ተፈጥሯል። ኢትዮጵያ ውስጥ ብዙ ሀብታም እንደተፈጠረው ሁሉ እንደዚያም የፖለቲካ ነጋዴ ተፈጥሯል ባለፈው 10-15 ዓመታት። ስለዚህ ይሄ ሀገሪቷን ሊያባራ ወደማይችል ቀውስ ሊያስገባ ይችላል። አሁን በተወሰነ ደረጃ ራሱን ዝግጁ አድርጎ ድምፅ ለመስማት ፈቃደኝነት የሚያሳየውን መንግስት ወዳልሆነ ችግር ሊያስገባ ይችላል። አንድ መረዳት ያለብን ነገር ስርዓቶች ብዙ ጊዜ አምባገነናዊ ወደሆነ አቅጣጫ የሚሄዱት ሁል ጊዜም እነሱ በፈለጉት ሁኔታ ብቻ አይደለም። ከእነሱ ውጪ የሚመጣም አንዳንድ ድርጊት፣ አንዳንድ ሁኔታ ወደዛ ሊያስገባ የሚችልበት ሁኔታዎች አሉ። እነዛንም መረዳት ያስፈልጋል። ስለዚህ ሁላችንም ኃላፊነት መውሰድ መቻል አለብን ለሚፈጠረው ነገር። ስለዚህ ይሄ የትጥቅ መፍታት አለመፍታት የሚለው ነገር በእኔ እይታ ከህገ መንግስት አንጻርም ጥያቄ ውስጥ ሊገባ የሚችል ነገር አይደለም። ከአካሄድም አንጻር ከህግ አንጻር የሚያስኬድ ነገር አይደለም። ብዙ ችግሮችን ከመፍጠር ውጪ ሊፈይድ የሚችለው ነገር የለም። ይህን ለሚታጠቁትም ማለት ነው። ታጥቆ እኮ
ከመንግስት ጋር ተዋግቶ መንግስትን ማሸነፍ እንደማይቻል ማንም ያውቃል። አሁን አይደለም ከዚህ በፊትም አልተቻለም። የአይነት ወካኬድ በዓለም አቀፍ ደረጃ ያለው ሁኔታ፣ በአካባቢ ላይ ያለው ሁኔታ ያን አይነቱን ትግል አይፈቅድም። ስለዚህ በአሁን ጊዜ መንግስት እነዚህን ኃይሎች ወደ አገር ጋብዞ ህገ መንግስታዊ ስርዓት ውስጥ ተሳተፉ ብሎ በፈቀደበት ጊዜ ትጥቅ እንታጠቅ አንታጠቅ የሚለው ነገር ጥያቄ ሆኖ መነሳት ያለበት አይመስለኝም። ነገር ግን አሁን ቅድም ያነሳናቸው ያሉት በተለይም በወታደር ውስጥ ያለው ሰልፍ አስተላለፍ ኢትዮጵያን ህዝብ ሙሉ በሙሉ አይወክልም፣ ይሄ ችግር አለበት፣ መፈተሽ አለበት፣ መታየት አለበት የሚለው በጣም ሌጂትሜት የሆነ አግባብነት ያለው ጥያቄ ነው። ብዙ ሰዎች ከዚህ በፊት ሲሉ ነበር ይሄንን ነገር። መንግስትም እዚህ ላይ እየሰራ ያለበት ሁኔታ አለ። ከዚህ በፊትም ብዙ ጊዜ ክርክር ያስነሳ ጉዳይ ነው ያ። አይ ቲንክ ኦነግም ሌሎች ኃይሎችም ሊጠይቁ የሚገባ ጫና ሊያድርጉበት የሚገባ እንትን ነው። ከዛ ባለፈ ግን ታጥቆ የህገ መንግስታዊ ፖለቲካ ውስጥ መሳተፍ ማለት ሁለቱ አብሮ ሊሄዱ የማይችሉ ነገሮች ናቸው።
በለንደን ኬል ዩኒቨርሲቲ የህግ መምህር የሆኑት ዶክተር አወል አሎ ለሰጡን ትንታኔ እጅግ አድርገን በአሜሪካ ድምጽ ስም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ።
መልካም ውይይት ነው ጽዮን። ክቡራትና ክቡራን አድማጮች ተሳተፉ። እናንተም ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል።
በትዊተርም እንዲሁ #voaamharic ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና
ሰሎሞን አባተንን። ወደ ተከታዩ ዝግጅታችን በሙዚቃ እናሸጋግራችሁ። ወደ ተከታዩ ዝግጅታችን እናልፋለን። ኤርትራና የተከፈተው ድንበር።
የኤርትራና የኢትዮጵያ ጸብ ኩርፊያና ቁርሾ እንግዲህ አክትሟል። ዜጎቻቸው በነጻነት መሸጋገር ተራርቀው የኖሩ ወዳጆች ተጠፋፍተው ወይም ተቆራርጠው የነበሩ ቤተሰቦች የተገናኙ ናቸው። የሁለቱም ወገኖች ነጋዴዎች እየተሟሟቁ ይመስላሉ። ሀገሮቹም ቢሆኑ ከወደቦች አጠቃቀም አንስቶ ላቅ ባሉ ጉዳዮች ላይ ሊተሳሰሩ ነው። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ የፉልብራይት ፌሎ ቀድሞ በተባበሩት መንግስታት ድርጅት ተቋማትና በአሜሪካ የኢትዮጵያ ኤምባሲ ኢትዮጵያን በመወከል በተለያዩ ደረጃዎች በዲፕሎማትነት ያገለገሉት ዶክተር ብሩክ ኃይሉ ግን ስጋትና ማሳሰቢያ አላቸው። ሰለሞን አባተ አነጋግሯቸዋል።
ዶክተር ብሩክ ኃይሉ፣ በቅድሚያ ለጊዜው ለተለመደው ትብብሮ እጅግ በጣም አድርጌ አመሰግናለሁኝ። በአድማጮቻችን ስም እንደምናመሹ።
ጤና ይስጥልኝ አቶ ሰለሞን። እግዚአብሔር ይመስገን። እንዴት አመሸህ?
እግዚአብሔር ይመስገን። አሁን የደወልኩልዎት ዶክተር ብሩክ በቅርቡ ያወጡትን ጽሑፍ ተመልክቼ ነበረ። ድንበሩ ክፍት ነው፣ ኤርትራም መከፈት አለባት እና በዚያውም የቀዝቃዛውን ጦርነት ዘመን ትምህርት ፕሬዚደንት ኢሳያስ ሊያጤኑ ይገባል የሚል መልእክት ያለው ጽሑፎ ብዙ ቁም ነገር ያዘለ ይመስላልና እስቲ ከመጀመሪያው ምዕራፍ ልነሳ። ጽሑፎን ካስቀመጡበት የወደብ ጉዳይ አንስተዋል። ኢትዮጵያ ምጽዋንም አሰብንም ልትጠቀም ትችላለች ከእንግዲህ የሚል ነው ድምዳሜው የመጀመሪያው ምዕራፍ። ለመሆኑ ኢትዮጵያ የወደብ ችግር አለባት እንዴ?
ወል አንድ ሀገር ኢኮኖሚው ብልጽግና እድገት ለውጭ ንግድና ለውስጥ ኢምፖርትና ኤክስፖርት ወደብ ያስፈልገዋል። ኢትዮጵያን ለመሳሰሉ ወደብ የለሽ ሀገሮች ደግሞ ያው ከአካባቢው ጎረቤት ሀገሮች ያሉትን በትብብር በፈቃደኝነት ላይ የተመሰረተ ግንኙነት ተፈጥሮ ካሉት ውስጥ አማርጡ ወይ ከሁሉም ሀገሮች ጋር ሶማሌ፣ ጅቡቲ ጀምሮ ሶማሊላንድን ድረስ ራሱ ሳይቀር ኤርትራም ዝግ ነበር፣ አሁን ግን ካለፉት ወራቶች ጀምሮ ክፍት ሆኗል። ያለውን አጋጣሚ ሁሉ መጠቀም የግድ ይላል። የኢትዮጵያ መንግስት ብሔራዊ ጥቅሙን ለማስከበር በተለይ ኢኮኖሚክ ህልውናውንም ለማመቻቸት ይህን የመሰለ እርምጃ መውሰድ አለበት እና መልሴ አዎ፣ አንድ ሀገር በግድ ወደብ ያስፈልገዋል።
ጥያቄ፣ የወደብ ችግር አለባት ወይ ኢትዮጵያ?
የወደብ ችግር የለባትም። የለባትም የሚያሰኘኝ ምንድን ነው? ከራሷ ልዑላዊነት ወደብ ያስፈልገኛል ከሚል የላትም በወቅቱ። ነገር ግን የምትጠቀመው ወደብ ግን አላት። ያንንም ወደቦች ስትጠቀም የማንን የምትጠቀመው? የአካባቢን ጎረቤት ሀገራትን ነው። እና የወደብ ሾርቴጅ ልበለኝ የላትም። ግን ኢንፍራስትራክቸር፣ መንገድ፣ ባቡር የመሳሰለው ችግር አለ። ለውጭም ስለሚዳርግ ካልተመቻቸ ብዙ ጣጣ ስላሉት በዛ መልክ ሀገሪቷን ትቸገራለች። ላልታሰበ ውጭም ይዳርጋል እና የወደብ እጥረት እንኳን የላት።
ዶክተር ብሩክ እገነዘባለሁኝ፣ እርስዎ የፖለቲካ ሳይንስ ፕሮፌሰር ኖት፣ የፖለቲካ ሳይንስ ምሁር ኖት። ምናልባት በምጣኔ ሀብት ጉዳዮች ላይ ብዙ ላላስቸግሮ ትችላለሁኝ እርስዎን። በአጠቃላይ ግን በተለይ የኢትዮጵያና የኤርትራን የሰሞኑን ግንኙነት ወደ መደበኛ ሁኔታ ወደ ሰላማዊ ሁኔታ መመለሳቸው ሁለቱ ሀገሮች በተነሳ ቁጥር እንግዲህ አሰብና ምጽዋ ለኢትዮጵያም ክፍት ሊሆኑ ነው። አሰብና ምጽዋ ለኢትዮጵያ ክፍት ነው ተደጋግሞ ይነሳል ይሄ ጉዳይ። ዋናው ጉዳይ በኢትዮጵያና በኤርትራ መካከል ላለው ግንኙነት መሰረቱ ወደብ ነው ወይ?
እንግዲህ ይሄ ዲፔንስ የመሽሎኪያ አባባል ሊሆን ይችላል። ለመሽሎክ ሳይሆን ዲፔንስ ከምን አኳያ ነው የምታየው የሚል ነው። የፖለቲካም የናሽናሊስት ግን ጥያቄ ይሆናል። ኢትዮጵያ ባህር በር ያስፈልጋታል የሚል ወገን ከሆነ ያው ለሱ ጥያቄው ገና አልተመለሰም። ግን ሪያሊስት ሆኖ ያለፈውን ታሪክ ያለፈው ምስቅልቅል በመውሰድ ዘላለም ጦርነት ከምንዋጋ ያው ኤርትራም ራሷን ችላ ሀገር ሆናለች፣ ይህንን ግንዛቤ ተወስዶ ኢትዮጵያም ኤርትራም የተለያዩ ሀገራት ሆነዋል የሚል ደግሞ አመለካከት ያላቸው አሉ። እነሱን ብጠይቃቸው ኢትዮጵያ ባላት የህዝብ ብዛት፣ ባላት ኢኮኖሚክ ገበያ በመሳሰለው ክላይንት መፈለጓ ለእሷ የሚሆናት ኢምፖርት ከገንዘብ አኳያ፣ ከታሪፍ አኳያ፣ ከቅርበት ከርቀት አኳያ፣ ከመንገድ ከባቡር አኳያ መርጣ ትጠቀማለች፣ በዛ ተካክሳለች። እንዲሁም ወደብ ያላቸው ሀገራት ናቸው ኢትዮጵያ ላይ ዲፔንድ የሚያደርጉት። ጅቡቲን ውሰድ እስከ 95%። አሁን ኤርትራም ተከፈተ ይሰየው፣ ግን ምጽዋና አሰብ የኤርትራን ጥማት ወዲያው ያረካሉ። ነገር ግን ባዷቸውን እንዳይሆኑ ከተፈለገ ኢትዮጵያን እንዲሁም ሁለተኛው አርቲክል የሚለው ይሄ ነው ያላነሳው ምንድን ነው፣ ኤርትራ ሁኔታዎችን አመቻችታ የኤርትራ መንግስት ኢትዮጵያ የምታመቻች ከሆነ ኢትዮጵያን ትኩረት መሳብ ትችላለች። ያን ካላደረገች ግን ኢትዮጵያ አሁን ባለ ሁኔታ ጅቡቲንም ሆነ በርበራንም እስከ 15% እስከ 10% መጠቀም ጀምረናል። እንደገና ፖርት ሱዳንም እንደገና ደግሞ ሱዋኪንም ሱዳን መጠቀማችን አይቀርም በሚል ነው።
ስለዚህ ወደ ጥያቄ እንደገና አንድ ጊዜ ልመልሶትና ዶክተር ብሩክ፣ የወደቦቹ መኖርና አለመኖር በወደቦቹ የኢትዮጵያ መጠቀምና አለመጠቀም ወይም ለመጠቀም መፈለግና አለመፈለግ በሁለቱ ሀገሮች መካከል በሁለቱ ህዝቦች መካከል ያለውን ግንኙነት ይወስነዋል ወይ? ትርጉም አላቸው ወይ እነዚህ ወደቦች በኢትዮጵያና በኤርትራ አዲስ የተሟሟቀ ግንኙነት ላይ?
አዎ፣ ሁለቱም ስምምነት በጋራ በና በብሔራዊ ኢንትረስታቸውን በማስጠበቅ ሊጠቀሙባቸው አብረው ሊያድጉ እጅ ተያይዘው ሊያድጉ ያስችላቸዋል። ኢትዮጵያ አውትሌት ትፈልጋለች፣ ኤርትራ ደግሞ ገቢ ትፈልጋለች። ከላይ እስከታች እስከታች አሰብ ድረስ ከላይ ከቃሮራ ጀምር የቀይ ባህርን በሰፊው የኤርትራ ሉዓላዊ ግዛቶች ናቸው፣ ኮስት ናቸው። ግን ባዶ መቀመጥና አብሮ ከጎረቤት ሀገር ጋር እየሰሩ ፖርቱንም አብረው ወደቡን እያሳደጉ መንቀሳቀስ የተለያዩ ናቸው እና ኤርትራም ልታድግ የምትችለው ብዙ ጠርቀም ያለ ገንዘብ ማግኘት ሊያስችላት የሚችለው ከማዕድንና ከመሳሰሉ ሌላ ከቱሪዝሙ ገና አላደገም። ከሱ ሌላ
ከኢትዮጵያ ጋር በመተሰረተው የተመቻቸ ኩነኛ ኢትዮጵያን እንደ ክላይንት እንደ ጎረቤትም እንደ ወንድም ሀገርም በደም በቋንቋ ስለተሳሰር ሁለቱ ሀገሮች የኢትዮጵያ ሁኔታዎችን በማመቻቸት ስል በፖለቲካ ምንም ነገር ነፃ የለም። ምንም ነፃ የሚባል ነገር የለም። የተሻለ ታሪፍ ከጅቡቲ ለምሳሌ ጋር ስናወዳደር ሊያመቻች ይችላል የኤርትራ መንግስት። ቀረጽ የመሳሰለውን ምን ያህል መርከቦች መጥቶ እንደሚቆሙ የማውረጃ ጊዜ የቃመሰብስከቢያ ጊዜ ይሄ በሙሉ የመሳሰለውን ዲቴሎች አሉ። የጎምሩክ ስራ የመሳሰለውን ይሄን አመቻችታ ኢትዮጵያ ቀልዋን ወደዛ ለመሳብ የኤርትራ መንግስት ቀልጠፍ ባለ ሁኔታ ማድረግ ይጠበቅበታል። ካደረገም ኢትዮጵያ እንደ ጥንቱ ወደዛ ማትመለስበት ሁኔታ የለም። ሆኖም ቀረ ግን ኢትዮጵያ ህዝብ ብዛትና ኢኮኖሚ በጣም ትልቅ ከሆነ ተነሳ ኤርትራ ብቻ ሁለት ፖርት ብቻ አይበቃ ማለት ምጽዋና አሰብ አይበቃ። እንደውም በሌላው ጽሑፍ ያልኩት ናሽዮን የመሳሰሉ አዲስ ወደቦች ጥንታ ወደብ ናቸው ግን አዲስ ወደቦች ኢትዮጵያ ከኤርትራ ጋር ተነጋግራ በሊስም ቢሆን የራሷ ይሆንና በሊስ ይዛ 99ም አመት በስምምነት ነው በጥጫ ሳይሆን የራሷ እንደሚያስፈልጋት አሰብና ምጽዋ ሊሚትድ ፖቴንሻል እንዳላቸው የኤርትራ መንግስት ያለፈው ወር አንደኛ ዩኒስተር ባለስልጣን ተናግሯል። ቤ ኦፍ አንፊሌ ይባላል አንፊሌ ቤ ይባላል ከመርሳ ፈጥማ አካባቢ ነው ያለው። እሱን ለማሳደግ የኤርትራ መንግስት ሐሳብ እንዳለው ለመጀመሪያ ጊዜ ገልጿል። ይሄ ሰየው ውሳኔያቸው ላይ የኤርትራ ውሳኔ ነው የሚሆነው። ኢትዮጵያውን ግን ኢትዮጵያ መንግስት እንግዲህ ሐሳቡን መሰጠው ንግግር ሲያደርግ ኔጎሺየት ሲያደርግ ፖርቱን አጠቃቀሙን በተመለከተ ከቤ ኦፍ አንፊሌ በተሻለ ለኢትዮጵያ ጥቅም ሁሉ ጥቅሙ ነውና ኤርትራም የራስም ጥቅም ነው ኢትዮጵያም የራስም ነው ያው እንደማማችሁን ሆነም ውስጣፍ ክሩ ሊቀጥል ይችላል ሰላማዊ ሆነው ኢትዮጵያ ግን ሞር አመች የሚሆነው ቲዮ እንደሆነ ነው እኔ ለማስረዳት ሞከርኩ። ስለዚህ አሰብና ምጽዋ አሁን ነው ግን 20 አመት 25 አመት 30 አመት እኛ ወደፊት ነው ማስተጋ ያለብን 2050 ላይ 2060 ላይ ሁለቱ ፖርቶች ሌላም ሁለት ፖርት ተጨምሮ አይበቃም። ኢትዮጵያ እንደሆነ ዳይቨርሲፋይ ወረድ ያድርጋለች ከጅቡቲ 99.5% ለምጽዋና አሰብ 40-50 ወደዛ እንኳን ብናዛውር የተቀረው በጅቡቲ የተቀረው በፖርት ሱዳን የተቀረውን ማን በበርበራ ከዛ ፖርት ሱዳን ማድረጋችን እንደገናም ደግሞ የሞምባሳ አለ ታች ከሞምባሳ ሰሜን ያለው አዲሱ ሊፕሴት ፕሮጀክት እሱን ደግሞ ሁሉ የመጠቀብም መርታለን። እንቁላሎቻችንንም ሁሉ አንድ ዘንቢል ውስጥ መክተት የለብን። ካሁን በኋላ ሪያል ፖለቲክ ነው ማለት አዎ ከኤርትራ ጋር ግሩም ግንኙነት መፍጠር አለብን እየተፈጠረ ነው እሰይ። ነገር ግን ሁሉ እንቁላሎቻችንን ባን ከረጢት እነሱም አያረጉ እኛም አናረግ ሁሉ ጊዜ አማራጮችን ነው አገር ይዞን ሄዱ ለህልውናቸው ሲሉ ብዬ ነው መመለስ የምችለው።
ዶክተር ብሩክ እስቲ ከምጣኔ ሀብትና ከፖለቲካው አኳያ አንድ እውነታ ያስተያዩልኝ። እውነትም ሆነ አልሆነ ያለፈው 20 ዓመት ጦርነት በኢትዮጵያና በኤርትራ መካከል ተነስቶ ነበር ተጭሮ ነበር ከተባለባቸው ጉዳዮች አንዱ የሁለቱ ሀገሮች የምጣኔ ሀብት ግንኙነት፣ የንግድ ግንኙነት፣ የምንዛሬ ጉዳይ የመሳሰሉ ይባል ነበር። ምናልባት የማይቀበሉ አሳማኝ ነው የማይሉ ወገኖችም ቢኖሩም ነገር ግን አሁን በዚህ በታደሰ ግንኙነት ውስጥ የሁለቱ ሀገሮች ግንኙነት በጋብቻ ደረጃም ይሁን በጉርብትና በምንም መንገድ ይሁን በምን አይነት መንገድ መቀጠል አለበት ብለው ይመክራሉ እርሶ? ንግዳቸውም እና ሌሎች ግንኙነቶቻቸው
ጥሩ ይሄ ቁልፍ ጥያቄ ነው። አገራት ባይ ኔቸር ሊቪንግ ኦርጋኒዝም ነው ለከፕሌቱ አሪስቶትል እንጀምሮ
በህይወት ያለ በህይወት እንደሰም እንቀሳቀስ
ህይወት እንዳለው ነገሮች ሲመቻቹ የሚያድግ የሚፋፋ ኢኮኖሚ ከፈጠር ከአገሩም የፋፋን የሚሄድ ፖሊሲው ብልሹ ከሆነ ከውስጥ ዲሞክራሲና መብት ካልጠበቀ ህዝብም ውስጥ ሆኖ የመነጫነጭ እርስ በርስ መቆራቆስ ከውጭ መቆራቆስ የሚመጣ ከሆነ ኢኮኖሚ እየደቀቀ ፖለቲካውም እየተበላሸ መስመር እያጣ ይሄዳል። ስለዚህ ጥሩ አይነት ግንኙነት ለመፍጠር በሁለት ሀገሮች መካከል ጥሩ ግንኙነት መፍጠር አለበት። አንድ ይሄ አሁን ባልኩ ነጥቦች ላይ ተመስርተን አሁን ሪያሊቲው ካየን ባለፈው 20 አመት ኢትዮጵያ በጣም ቀድማ ሄዳለች በኢኮኖሚ ፋክት ሪያሊቲው ይሄ ነው። ለምን የነበረው ፖሊሲ ለውጦች አሉ። የግል ፕራይቬት ፕሮፐርቲ መፈቀዱ ጥሩ ኢንቨስትመንት ፖሊሲ ማድረጉ ከኤርትራ ጋር ቁርሾ ቢሆንም ቢፈጠርም ሁሉ ነገር ጦር ግንባር ሳይሆን አዎ ጦሩ እዛ ይሰፍራል ኤርትራ አካባቢ ነገር ግን ኢኮኖሚያችን እንገነባለን የሚል ፖሊሲ ኢትዮጵያ መንግስት ተከትሏል። ግን በዛኛው ሳይድ አይገን እንደሆነ እርግጥ አነስ ያለ ሀገር ነው ሁሉ ነገር በቃ ራስን ህልውናን ማስከበር ኢኮኖሚ ሲባል አይ እሱን ወደፊት እንነጋገራለን የፕሬስ ነጻነት ህገ መንግስት ፓርላማ ሸንጎ ምርጫ እሱን ወደፊት ከጦርነቱ ወይም የችግር ከተፈጠ በኋላ እንዞራለን በሚል በሚሄዱ አሁን በሁለቱ መካከል ጥያቄ ለመመለስ ሎፕሳይድድ ግንኙነት ነው። አድቫንቴጅ ለኢትዮጵያ ነው። ኢትዮጵያ ጥላ ሄዳለች እና ባላንሱ ሚዛኑ ኢንፌቨር ኦፍ ኢትዮጵያ ነው። ስለዚህ በዛ አኳያ ነው ማየት ያለብን። ሆኖም ቀረ ኢትዮጵያ ባላት ማርኬት ባላት ህዝብ ብዛት አሁንም ቦርደሩ ወሰኑ ሲከፈት ካፒታል በእጁ ያለው ነጋዴ ማን ነው? ኢትዮጵያዊ ነው። የመንግስትም ጠንከር ያለ አቅም ያለው ማን ነው? መንግስት ነው። ህዝቡም ራሱ ከፐርሰናል ኢንካም ኢትዮጵያ ዜጎች ናቸው። አሁንም የምናየው እሰየው ቦርደሩ ተከፈተ፣ ኤርትራኖች ይመጣሉ እየጎረፉም ነው። እዛ አፕሮፕሪየት የሆነ ማስተካከያ ካልተደረገ የህዝብ ፍልሰት የሚጠር አይደለም። አንዱም የጻፍኩት እንደውም እሱን ጠይቀኛል ብዬ ነው መጀመሪያ የጠቁ
ወደዛው መንደርደሪያ ጥያቄ ነበርና ፕሮፌሰር ብሩክ ይቀጥሉ።
እሺ። እና ምንድን ነው የሚያሳየን? አሁንም ቦርደሩ መከፈቱ በጎነቱ በጣም የሚያስደስት በሁለቱም ህዝብ የህዝቡን ፍቅር አይተናል። ሁለቱም መሪዎች ሲሄዱም ሲመጡ የህዝቡ ፍላጎትና ልቡ 20 አመት አልተለያየም ታይቷል። አሁን ግን ዞሮ ዞሮ ፖለቲካው በኢኮኖሚና በፖለቲካው ነው ዲተርማይንድ የሚሆነው እና በዛ አይን ያየነው እንደሆነ ምንድነው አሁን ኢትዮጵያ አቅም አላት ኢንቨስት ለማድረግ። ኢትዮጵያ ነጋዴች፣ ኢትዮጵያ ኩባንያዎች በኤርትራ በኩል መሀል ሀገር መጥተው የመስራት ሁኔታ እድል መፈቀድ አለበት አለ። ግን ስናወዳደር አድቫንቴጁ ወደ ኢትዮጵያ የሚያደላ ነው። ስለዚህ ይሄ እንዳለ ሆኖ አሁን የኢትዮጵያ ንግድ ማህበር አባላት ታስታውስ እንደሆነ ወር ተኩል በፊት ሄደው ምን ምን ፖሲቢሊቲ አለ ብለው ያዩትን ነገር ምስክርነት ሰጡ። ገና ብዙ የሚስተካከሉ ህጎች እንደሚጠበቁ፣ የፕራይቬት ፕሮፐርቲ በንግዱ የግል ኩባንያ ኤርትራ ውስጥ እንደማይታይ እንደሌለ፣ ያሉት የንግድ ተቋሞች እነሱ እንደተናገሩት ካለው መሪ ድርጅቱ ጋር የተቆራኘ እንደሆነ፣ ይሄ የኤርትራን ነጋዴዎች እንዳቀጨጨ እና ይሄ ተዳምሮ 20 አመት በጣም ኤርትራኖች ኢኮኖሚ ጡንቻቸው እንደደቀቀ ነው የሚያሳየው። እና አሁን አድቫንቴጁ ለኢትዮጵያ ነው ማለት ነው። አድቫንቴጅ ስል በመጥፎ እንዲታይብኝ አልፈልግም። ችሎታ ያለው ማን ነው? ሄዶ ሆቴል ምጽዋ ጉርጉሱን ቢች ላይ መገንባት የሚችለው ማን? ኢትዮጵያኖች ይፈልጋሉ። ነገር ግን እዛ አየት አየት እንዳረጉት ህጎች ገና እንዳልተመቻቹ ነው። ስለዚህ ነጋዴ ደግሞ ብሩን ገንዘቡን አይቶ ነው የሚሄደው። ዝም ብሎ ገንዘቡን አያፈስም። እና ያ እንዲህ እንዲህ የመሳሰሉ ነገሮች መስተካከል አለባቸው ተግባብትን እንደሆነ ሁላችንም። እና ይሄ ሁሉ ዲተርሚኒንግ ፋክተሮች ናቸው፣ መመቻቸት አለባቸው። ስለዚህ አሁን የኤርትራ ህዝብ የቀረው ምርጫ ምንድን ነው? መንጎድ ነው። መንጎድ ነው ማለት በሚያሳዝን ሁኔታ እንዴት ነው ብለው ይሄንን በቀን ሁሉ እየተተመነ አሁን በየቀኑ ዛሬም ጋርዲያን ወጥቷል፣ ትናንትም ቢቢሲ፣ ትናንትም ኒውዮርክ ታይምስ፣ ዋሽንግተን ፖስት የመሳሰለው ይህንን እድል በመጠቀም ገና ሊዘጋ ይችላል ቦርደሩ በማለት የህዝብ ፍልሰቱ በጣም 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 እየሰፋ ሄዷል። የኔም አርቲክል መነሻ ነጥብ ይሄ ነው። አንድ ነገር መደረግ አለበት ማለት ይዘጋ ማለት አይደለም፣ ግን ተመጣጣኝ ለውጥ ኢትዮጵያ ውስጥ በዶክተር አብይን ስልጣን ላይ ያመጣው የህዝብ ግፊት እሳቸውን አንጥቶ የዛ ተመጣጣኝ ውጤት አሁንም እየጠነከረ ነው፣ ግን ብዙም እንትን እየተራመደ ነው። እንዲህ የመሰል የሆነ ነገር ለምሳሌ አለ አይደለ? ተቃዋሚዎቹን እንደ እናት ሀገር ጥሪ፣ የኤርትራኖቹን ግቡ ሀገራቸው፣ ኢንቨስተሮቹንም ህዝቡም የናፍታገርን አፍቅ አገሩ ገብቶ መስራት ማስተማር መነገድ የሚፈለገው ነው። የፕሬስ ነጻነት ካልታወጀ ምክር ቤቱም እንደገና እንደሚከፈት እንደገና ስራ እንደሚጀምር የእናት ሀገር ጥሪ ልበልህ ድሮ እንደሚባለው በዛን መልክ መጥቶ ቶሎ ማስተካከያ ካልተደረገ በሺ የሚቆጠር አሁን በአንድ ወር ጊዜ ውስጥ ራሱ ከ10-15 ሺህ ሰው እየገባ ነው። ይሄ እንግዲህ ስደተኛ ካምፕ ሄዶ የተመዘገበው ነው። አብዛኑ ግን ቀጥታ እስከ አዲስ አበባ ድረስ ውስጡ ነው የሚሄድ ነው። ወንድም ሀገር ነው የሚመጣው። ችግር የለውም ግን ለኢትዮጵያ መንግስትም ጫና ነው። ኢትዮጵያ መንግስት ከሆኑ ከተባበሩት መንግስታት ጋር ከአይኦኤም ጋር መነጋገር አለበት። ይሄ ነገር የዛሬ 6 ወር የዛሬ በዚህ ከቀጠለ ብዙ አዙሪት ችግሩ ስለሚገባ የአርቲክሌም አንደኛው ጭብጥ ነጥብ ይሄ ነው። መታሰብ አለበት። ኢትዮጵያ ራሷ 1.4 ሚሊዮን በብሔረሰብ ተኮር በሆነ የመሬት መጋፋት በመሳሰለ ችግር ውስጥ ወድቃለች። አሁን ሁላችን እንደምናውቀው ጋምቤላ፣ ሲዛ፣ ደቡብ እየተባለ ያ እንዳለ ሆኖ አሁን ደግሞ ለኤርትራ ወገኖቻችን ይሄ ነብይ መሆን አያስፈልግም። ካሁኑ እርዳታ ካልተመቻቸ እና ኢትዮጵያ መንግስት ቶታሊ መመከት እና ይህን እህልና የመሳሰሉትን ማቅረብ ካልቻለ ችግር ውስጥ ይወድቃል በሚል ማሳሰቢያም ነገር ነው ያቀረብኩት። እና ኢኮኖሚ ነው ዲተርማይን የሚያደርገው። አገሮች እኩል ሊሆኑ አይችሉም፣ እኩል አቅም ሊኖራቸው አይችሉም። አንድ አገር የሚሆነው በሳል ፖሊሲ፣ ኢኮኖሚክ ፖሊሲ እና ስቴብል እና ተረጋጋ ፖለቲካዊ ስርዓት የፈጠረ መንግስት አድቫንቴጅ አለው። የህዝብ ብዛት ብቻ አይደለም።
አሁንም ስናወዳደር ኢትዮጵያ አድቫንቴጅ እንዳላት ነው ማስረጃዎች የሚያሳዩት ማለት ነው።
የኢትዮጵያ የራሷ የሀገር ውስጥ ተፈናቃዮች ወደ 1 ሚሊዮን ተኩል የሚጠጉ መኖራቸውን ከመግለጾ በተጨማሪ በኢትዮጵያ ላይ የሚያድረውን ጫና ብቻ ሳይሆን ኤርትራ ራሷ ሊደርስባት የሚችለውን መዘዝ ከዚህ ፍልሰትም ለመጠቆም ሞክረዋል። ሰዋ የለቀቃት የጣላት በሚወጣ ጊዜና የምስራቅ ጀርመንና የምዕራብ ጀርመንን የቀዝቃዛ ጦርነት ዘመን ምሳሌ አንስተውም ለመጠቆም ሞክረዋል በጽሑፉ ውስጥ ፕሮፌሰር ብሩክ። እና በማጠቃለያው ላይ ሲገልጹ ጭራቃዊ ዘዴዎች ወይም ጨካኝ ዘዴዎች ወይም የከበዱ መንገዶች ለማለት ይመስለኛል ድራኮኒያን ታክቲክስ ነው ያሉትና ውሎ አድሮ አቅም ማጣታቸው አይቀርም ብለዋል። ስለዚህ ድንበሩ ይዘጋ ሳይሆን የርሶ ሐሳብ እንደመሰለኝ የተጠበቀ ቁጥጥር ይኖር ሳይሆን ኤርትራ የራሷን ሁኔታዎች መፈተሽ አለባት ውስጧን ከአካባቢዋ ጋር ማስተካከል አለባት ይመስለኛል። እስቲ አብራሩልኝ።
ልክ ነው። ራስን ማስተካከል ማለት መንግስታት ከተወሰነ ደረጃ ድረስ የህዝብ ጥያቄ መክፋት ይቻላል። ግን አንድ ደረጃ ሲደርስ ልክ እንደ ጧ ብሎ ሊበጠስ ይችላል። እዛ ደረጃ ከደረሰ የማያስፈልግ አስከፊ ሁኔታ በህዝብና በመንግስት መካከል ይፈጠራል ያለ ማለት ነው። አገራት ደግሞ ብዙ አገሮች ምሳሌ አሉ በዛ የጠፉ አገሪቷም ለቀውስ የሚዳረገው እና ይሄ እኔም የተናልኩት ከስጋት ነው። አንድ ሶስት ትልቁ ፖሲቢሊቲ ኤርትራ ውስጥ ልክ ኢትዮጵያ ውስጥ እንዳየ ነው። ቶሎ ማስተካከያ ካልተደረገ ሪፎርም ማለት ስለት ነጻነት፣ ተቃዋሚ ፖለቲካ፣ ተፎካካሪ ፖለቲካ ፓርቲዎች አገራቸው እንዲገቡ ማብቃት፣ 20 ዓመት፣ 30 ዓመት፣ 40 ዓመት የሚተቀመጡ አሉ። ነጻነት ብቻ 27 ዓመት፣ ከዛ በላይ ደግሞ ይሄ ብዙ የኤርትራ ተቃዋሚ ፓርቲዎች አሉ፣ ገና እንትን ያላሉ አሉ፣ ጋዜጠኞች አሉ፣ መምህራን አሉ። ይሄ ሁሉ ቶሎ ማስተካከል ካልተደረገለት ከገነፈለ ብዙ ዋጋ ያስከፍላል ማለት ነው። ሀገራቸውንም ህልውና ውስጥ ሊያስገባ ይችላል። ትርፉም ደግሞ እዳውም ለኢትዮጵያ ነው በተወሰነ መልኩ። ግን የተለየ ግንኙነት አለን እና አሁን ያለው የኤርትራ መንግስት በምን ይወጣዋል የሚል ጠቆማውን ያቀረቡት ማለት መንግስታት እንዲህ አይነት ችግር ኮርነርድ ሲሆኑ ቶሎ ማስተካከል ከተደረገ ህዝቡም እኮ በብሩ ድምፅ መስጠቱን ሁሉ ያቆማል ማለት ሀገሩን ጥሎ መሄዱን ሁሉ ያቆማል። አሁን ኤርትራ ለምሳሌ ጋርዲያንም ላይ እና ዩናይትድ ኔሽን ያወጣው ትናንት ወዲያ ፋክት የሚያሳየው ወሰኑ እስከተከፈተ ድረስ ወጣት ወንዶች ነበሩ እየሸሹ የሚመጡት ነበረው 50-30 እንዲሉ። አሁን ግን 700% ነው ያደገው። 7 እጅ ነው የሚለው የዛሬ ሪፖርት አይተንዱ። ይሄ በጣም ያስደነግጥ ነው ማለት አገሪቷ ብቻዋ ልትቀር ነው ወይ ብዬ ነጻኩት። እንዲሁም ኤምቲንግ ኦፍ ኤሪትሪያ ማለት ነው። አንድ ሀገር ያለ ህዝቧ ታዲያ ምን ሀገር ይሆን? ስለዚህ ኃላፊነቱ ደግሞ ትከሻው የሚወድቀው ላይ ነው፣ መሪዎች ላይ ነው። መሪዎቹ ከፍተው ያሉትንም ኑ ብለው ከወንድሞቻቸው ጋር ተሰባስበው ችግራቸውን በጋራ መፍታትና ይቅር መባባልም አለባቸው። ሩቅ መሄድም አያስፈልግም። የኢትዮጵያን ሞዴል 100% የገልምጡ አይደለም አሁን ያለው ግን አትሊስት ይሄ ነው ሶሉሽኑ። ምክንያቱም ሌላው ሶሉሽን ደግሞ አስከፊ ሶሉሽን ሊሆን ይችላል እና በዚህ ውስጥ እኮ ህዝቡ የሚፈልገው ተስፋ ነው። ነገን ማየት ይፈልጋል። ተስፋው ደግሞ ልካም ኢትዮጵያ ተስፋ ምንድን ነው? ነገ ያልፍልናል በሚል ነው። ይሄ ስፔስ ስለተፈጠረው ነው ኢትዮጵያ አብጦ ሊፈነዳ የነበረው መጋቢት ላይ የቀሰቀሰው እና ይሄ ሁሉ ሰው ትከሻው ሁሉ ራሱን የከበደው ነው የለቀቀው ሰው ኢትዮጵያ ውስጥ ስሜቱ የምናውቀው ነገር ነው። የደስታው ምንድን ነው? ተስፋ ስላለ ነው። እና በዚህ መልክ ሊለወጥ ይችላል። በዛ በል ካልተለወጠ ግን ይሄ እንደ ውስጥ ሄሞራይድ ነው
ሲደማ ከውስጥ
ደም መፍሰስ ማለት ነው ከውስጥ ይሄ ወጣት የሆነ ህፃናት ሴቶች ሁሉ ሳይቀሩ ከሀገር ጥሎ መሄድ አንድ ደግሞ ሰው ከሀገር ከተፈናቀለ መልሶ ለማቋቋም ይከብዳል። ለአንድ ሀገር ትልቅ ጉዳት ነው ብዬ ነው የምገምጠው። ለሀገራችን በኢትዮጵያ ማየት እንችላለን። ኤርትራኖች ደግሞ ይኸው ከ30-40 ዓመት በፊት ነው አስቀድሞ መውጣት የጀመሩት የቆዩት እና በዚህ መልክ መንግስት ማስተካከያ እርምጃ ካልተደረገ ከባድ ነው በሚል ነው እና ኃላፊነቱ ደግሞ ሁልጊዜ በወቅቱ ያለው መሪ ላይ ነው።
ለዚህ ነው
ዶክተር አብይ ነው ፕሬዚደንት ኢሳያስ ናቸው። እያንዳንዳችን የራሳችን ችግር መፍቻ ዘዴ አለን ምናምንበት አንዱ በዚህ ይወስናል አንዱ በዚያ ይወስናል ወይ ለበጎ ወደ ሌላም ሊወስድ ይችላል እና ኃላፊነቱ እናት አገር ከተባለ እናት ነው። ኢትዮጵያ ኤርትራዊ አሜሪካዊ ነው። ለእናት ለአገር ተብሎ ብዙ ነገር ይተዋል። እንኳን ስልጣንና ብዙ ነገር መተወጥ አለበት። ያ ከተባለ የነገሯን አገር መጠበቅ እና ምን ካስፈለገ ሰው ብዙ ነገር ለቆ ማስረከብም አለ። አለዛም አመቻችቶ አሁን ኢትዮጵያ እንደምናየው ለውጦች እየተደረጉ ይካሄዳልና ይሄ አማራጭ አለ። ያኛው አማራጭ ብዙ ተሞክሮ አላዋጣም። በደርግ ጊዜም ማየት ነው አላዋጣም። ደርግም 27 ዓመት አሁን ኢትዮጵያም ባለው ሁኔታ ተሞክሮ ኢኮኖሚው ጥሩ ሄደ፣ ግን በፖለቲካ ወደኋላ ነው የቀረ ነው። ስፔስ አለ፣ ግን በጣም ጠበብ ያለ ስፔስ ነው።
ህዝቡ የሚለው ምንድን ነው? በቃ ልቀቁን ከፈታ አርጉ ነው የሚለው። እና ኤርትራ ውስጥ ያለው ሁኔታ በፓራለል 100-100 ባንሆንም ግን በማጆሪቲው ነጥቦችና ስናወዳድር ይህ አይነት ሁኔታ ስለሚታይ በዚህ መልክ ነው ለመጠቆም የፈለግኩት። ችግሩን ለማስወገድ ለውጥ ሪፎርም ያስፈልጋል። ያ በፍጥነት አልተደረገ ብዙ ጠንቅ ሊያመጣ ይችላል በሚል ነው ያየሁት። አቶ ሰለሞን
ፕሮፌሰር ብሩክ ኃይሉ መቼም ወቅቱ በኢትዮጵያ ውስጥም ሆነ በአካባቢዋ ብዙ የተሟሟቁ ያሉ ሁኔታዎች ያሉበት ጊዜ ነው። እንግዲህ እየተመለስኩ ደግሞ በተናጠል አንዳንድ ጉዳዮችን እያነሳው ሰፋ አድርገን እንወያያለን። ጥዮን ወደብም አስመልክቶ ያነሱትን ሐሳብ ትንሽ ሰፋ አድርገው እንዲያብራሩ መድረኩን ከፍታለሁኝ ወደፊት። ለዛሬ ለሰጡኝ ጊዜና ለማብራሪያው በጣም አርጌ አመሰግናለሁ ፕሮፌሰር ብሩክ።
እኔም አቶ ሰለሞን ለተሰጠኝ እድል በጣም አመሰግናለሁ። ለአድማጮችም የከበረ ሰላምታ እንዲሁ።
እግዚአብሔር ይስጥልኝ። መልካም ምሽት።
አሜን። መልካም ምሽት ለሁላችን።
እንግዲህ አድማጮች ለዛሬው ጊዜው በማብቃቱ እዚህ ላይ እናቆም።
እስከ ማጠቃለያው አንድ ነገር ጣል አርግልና እንግዲህ ሲሆን
በነፃ አንድ ሙዚቃ እንጋብዛችሁ አድማጮች። ከሙዚቃው ጋር እንተዋቸው።
መልካም
እንባናሳክ ተደባልቀው እናውቃለ ከንሰናቸው ከፍዝቁን አይተነዋል ብዙ አሳልፈን ብዙ ኖረና
አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የኦሞ ኩራዝ ቁጥር 3 ስኳር ፋብሪካን በዛሬው ዕለት መርቀው መክፈታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። በሥነ ሥርዓቱ ላይ የኤርትራው ፕሬዝደንት አቶ ኢሳያስ አፈወርቂና የቀድሞው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ተገኝተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ፋብሪካውን መርቀው በከፈቱበት ወቅት ኢትዮጵያ ታላላቅ የመሰረተ ልማቶችን የመፈጸም አቅምና ቁርጠኝነት አላት ብለዋል። የኦሞ ወንዝን በሚያዋስኑ በካፋና ቤንችማጂ ዞኖች የሚገኘው የኦሞ ኩራዝ ቁጥር 3 በኦሞ ኩራዝ ስኳር ልማት ፕሮጀክት ስር ከሚገነቡት 4 የስኳር ፋብሪካዎች አንደኛው ነው። በሶማሊያ ከተማ በባይዶዋ ትላንት ድረስ ሁለት ፍንዳታዎች ለ15 ሰዎች ሕይወት መጥፋትና ለሌሎች ከ30 በላይ መጎዳት ምክንያት ሆነዋል። የደቡብ ምዕራብ ግዛት የማስተዋቂያ ሚኒስትር ኦጋስ ሐሰን አብዲ እንዳስረዱት ጥቃቶቹ የተፈጸሙት በሁለት ፈንጂ የታጠቁ አጥፍቶ ጠፊዎች ነው። ዜናው በዚህ ይጠቃለላል።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከኛ ጋር ስላመሻችሁ እናመሰግናለን።
ሰላም በደህና ደሩ።